ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ። የዛሬውን ዝግጅቶቻችንን እናስተዋውቃችሁ። በትግራይ ደቡባዊ ዞን አላማጣ ከተማ ትላንትና በተፈጠረ ግጭት የሰው ሕይወት አልፏል። ግጭቱ በጸጥታ ኃይሎችና ለተቃውሞ በወጡ ወጣቶች መካከል መፈጠሩን ነዋሪዎቹ ገልጸዋል።
የማንነት ጥያቄ ሲወጣ ለምን ይወጣል? የማንነት ጥያቄማ ራያ ነን፣ እኛ ራያ ነን።
ራያ ናችሁ፣ ፍትሕ የላችሁም፣ አይሰጥም ያለነ ሰው የለም። ፍትሕ ለራያ የሚባል ነው ግን መነሻው
ችግሩ ቶሎ ቶሎ አይፈታም።
የክልሉ ነዋሪዎች የሰጡትን አስተያየትን ያደመጣችሁት፣ ሙሉ ዘገባውን ይዘናል።
በሌላ ዘገባችን ደግሞ የአሜሪካ ድምጽ ለባለሙያዎቹ ስልጠና ሲሰጥ የሀገር ውስጥ ጋዜጠኞችንም ቢያካትት ፍላጎታቸው መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት የአፍሪካ ቀንድ ዳይሬክተር የሆኑትን አቶ ንጉሴ መንገሻንና የአፍሪካ ቀንድ ማኔጂንግ ዳይሬክተር ትዝታ በላቸውን በጽህፈት ቤታቸው ተቀብለው አነጋግረዋል። ዘገባው እንደደረሰ እናቀርባለን።
በሌላ ዘገባ ጠቅላይ ሚኒስትር አብይ አህመድ ባዋቀሩት አዲስ የካቢኔ አባላት ውስጥ አንዷ የጋቢና እንግዳችን ናቸው።
አንደኛ ደረጃ ዜጋ፣ ሁለተኛ ደረጃ ያለ ዜጋ የለም። ሁላችንም አላማችን አንዲት ኢትዮጵያ መገንባት እስከሆነ ድረስ አላማችን መጀመሪያ አንድ መሆን አለበት ነው።
የመጀመሪያዋ ሴት የመከላከያ ሚኒስቴር ሚኒስትር ወይዘሮ አይሻ መሐመድ ናቸው። የተወሰነውን የቃለ ምልልሳቸውን ክፍል ይዘናል።
በሌላ ዘገባ አንጋፋው ባህላዊ የኦሮምኛ ድምፃዊና የማሲንቆ ሙዚቃ መሳሪያ ተጫዋች ለገሰ አብዲ ከዚህ ዓለም በሞት ተለይተዋል። ስርዓተ ቀብራቸውም በዛሬው ዕለት በቅድስት ስላሴ ካቴድራል ቤተ ክርስቲያን ተፈጽሟል።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ወደ መጀመሪያው ዜናችን እናልፋለን። የካሜሩን ፕሬዝዳንት ፖል ቢያ በቅርቡ በተካሄደው ፕሬዝዳንታዊ ምርጫ ማሸነፋቸው ጸንቷላቸው ለሰባተኛ ተከታታይ የስልጣን ዘመን ሊቀጥሉ ነው። ራሳቸው ፕሬዝዳንቱ የሰየሙት ህገ መንግስታዊ ፍርድ ቤት ተቃዋሚዎች የምርጫውን ውጤት በተመለከተ ያቀረቧቸውን የህግ አቤቱታዎች በዛሬው ዕለት ውድቅ አድርገዋል። የፕሬዝዳንቱ ተቃዋሚ በስፋት መራጮችን ማስፈራራትና ድምጽ ማጭበርበር የመሳሰሉ ድርጊቶች ተፈጽመዋል በማለት የድምጽ ቆጠራውን እንደማይቀበሉ ማስታወቃቸው ይታወሳል። የተቃዋሚዎች ሰልፈኞችን በሙሉ በተከለከሉበትና በሀገሪቱ ዙሪያ ያሉ ከተሞች በወታደር ጥበቃ ስር በዋሉበት ድባብ በተካሄደው ምርጫ ፕሬዝዳንቱ 71 ከመቶ ተቀናቃኛቸውን ሞሪስ ካንቶ ደግሞ 14 ከመቶ ድምጽ አግኝተዋል። እንደ አውሮፓውያን አቆጣጠር ከ1982 አንስተው ስልጣን ላይ የሚገኙት የ85 ዓመቱ ፖል ቢያ ከዓለም በእድሜ የገፉ መሪዎች አንዱ ናቸው።
ጓቴማላ፣ ሆንዱራስና ኤልሳልቫዶር ዜጎቻቸው ሀገር ጥለው እየወጡ በህገ ወጥ መንገድ ዩናይትድ ስቴትስ መምጣታቸውን ሊያስቆሙ ባለመቻላቸው የዩናይትድ ስቴትስ ድረስ መምጣታቸውን የውጭ እርዳታ ታቆማለች ወይም በከፍተኛ መጠን ትቀንሳለች ሲሉ ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ፕሬዚዳንቱ ይህን ያሉት ዛሬ ሰኞ በትዊተር ገጻቸው ላይ ባሰፈሩት ጽሁፍ ነው። በሀገሮቻቸው ያለው ሁከትና ድህነት አንገፍግፎናል። የሚበዙት ከሆንዱራስ የሆኑ በብዙ ሺዎች የተቆጠሩ ፍልሰተኞች ወደ ዩናይትድ ስቴትስ ለመግባት እየጎረፉ ሲሆን ትላንት እሁድ ሜክሲኮዋ ታፓቹላ ከተማ አድረዋል። ፕሬዚዳንት ትራምፕ በትዊተር ገጻቸው ላይ እንዳሰፈሩት የሜክሲኮ ፖሊሶችና የጦር ሰራዊት ወደ ደቡባዊ ዩናይትድ ስቴትስ ድንበር የሚጎርፉትን ፍልሰተኞች ሊያስቆሙ የቻሉ አይመስልም፣ ያሳዝናል ብለዋል። ወንጀለኞችና የማይታወቁ የመካከለኛ ምስራቅ ሰዎች ተደባልቀው እየመጡ ነው ያሉት ፕሬዚዳንቱ የድንበር ጠባቂዎችና የጦር ኃይላችን ይሄ የብሔራዊ አጣዳፊ ጉዳይ መሆኑን አስታውቂያቸዋለሁ ብለዋል። የዩናይትድ ስቴትስ የምክር ቤት ተወካዮችና የኢንደራሲዎች ምርጫ ሊካሄድ ሁለት ሳምንታት በቀረው በአሁኑ ጊዜ ለተከሰተው ለዚህ የፍልሰተኞች መግረፍ ሪፐብሊካኑ ፕሬዚዳንት ትራምፕ የዴሞክራቶች ጥፋት አድርገውታል።
በመጨረሻም አፍጋኒስታን ውስጥ ባለፈው ሳምንት አንድ ከግፍተኛ ስልጣን የነበራቸው የከፍተኛ ስልጣን የነበራቸው የፖሊስ አዛዥ በጥይት በተገደሉበት ጥቃት ከቆሰሉት ሁለት አሜሪካውያን አንዱ ብርጋዴር ጀነራል መሆናቸውን የዩናይትድ ስቴትስ የጦር ሰራዊት አረጋገጠ። አፍጋኒስታን ውስጥ የኔቶ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወታደራዊ አማካሪ ሚሽን ኃላፊ የሆኑት የዩናይትድ ስቴትሱ የጦር ሰራዊት ጀነራል ጄፍሪ ስማይሊ የጸጥታ ኃይሎች መለዮች ልብስ ለብሶ ተኩስ በከፈተ ታጣቂ ጥይት ነው ተመተው የቆሰሉት። ታጣቂው ባለስልጣናት በአፍጋኒስታን ከፍተኛው የኔቶ ሰራዊት አዛዥ ከሆኑት ጀነራል ስካት ሚለር ጋር ስብሰባ አድርገው ሲወጡ ታጣቂው ከከፈተው ተኩስ ጀነራሉ ጉዳት ሳይደርስባቸው አምልጠዋል። አንድ ለአሜሪካዊ ሲቪል ሰራተኛም ቆስሏል። በጥቃቱ ኃይለኛ ጸረ ታሊባን መሪ የሆኑት ጀነራል አብዱል ራዚክ እና የደህንነት አገልግሎት ኃላፊ የሆኑት ሌላ ጀነራል ተገድለዋል። በከፍተኛ ደረጃ በሚጠበቀው ቅጥር ግቢ ውስጥ ለደረሰው ጥቃት ታሊባን ኃላፊነት ወስዷል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅት ቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን የምናልፈው በትግራይ ደቡባዊ ዞን አላማጣ ከተማ ትላንት በተፈጠረ ግጭት የሰው ሕይወት አልፏል። ግጭቱ በጸጥታ ኃይሎችና አድማ በወጡ ወጣቶች መካከል መፈጠሩንና የሶስት ሰዎች ሕይወት መጥፋቱም ተገልጿል። ከአላማጣ ሆስፒታል የተገኘ መረጃ እንደሚያመለክተው ሰዎቹ የሞቱት በጥይት ተመተው ነው። ግጭቱ የተፈጠረው የራያ ማንነት ጥያቄ አለን ያሉ ወጣቶች ወደ አደባባይ በወጡበት ወቅት የተፈጠረ መሆኑም ተነግሯል። ያነጋገርናቸው አካባቢውን የሚወክሉ የትግራይ ምክር ቤት አባላት የአላማጣ ህዝብ ያለው የልማትና መልካም አስተዳደር ጥያቄ እንጂ የማንነት ጥያቄ የለንም ብለዋል። የክልሉ መንግስት ባወጣው መግለጫ በዚህ ግጭት የተሳተፉ አካላት በህግ እንዲጠየቁ እሰራለሁ ብሏል። ሙልጌታ አጽባ ተጨማሪ ይዟል።
በትናንትናው ዕለት ከረፋዱ 4:30 ጀምሮ የተሰበሰቡ የአላማጣ ከተማ ወጣቶች በመኪና ጎማ ማንደድ በጀመሩበት ጊዜ ነው በከተማዋ ግርግር የተነሳው። የዓይን እማኞች እንደተናገሩት ወጣቶቹ ከአንድ ሳምንት በፊት ከጸጥታ ኃይሎች ጋር ተነስቶ በነበረው ግጭት ተመቶ የነበረው ወጣት በቅዳሜ ዕለት ላይ ሙቷል ስለተባለ በዚህም ወጣቶቹ ተቆጥተው መነሳታቸውን ተገልጿል። ሌሎች አስተያየት ሰጪዎች ደግሞ ወጣቱ አልሞተም በሕይወት አለም የሚሉ አሉ። የጸጥታ ኃይሎች በትናንትናው ዕለት አድማ ለወጡ ወጣቶች ለመበተን ወደ ሰማይ በመተኮስ አድማ በታኝ ጭስ በመጠቀም ለመበተን ጥረት አድርጓል። እንዲሁም የአገር ሽማግሌዎች በመጠቀም ለማረጋጋት መሞከራቸውን ተገልጿል። ግጭቱ እየተባባሰ በመሄዱ ግና ሶስት ሰዎች በጥይት ተመተው የቆሰሉም አሉ። የሕክምና አገልግሎት እያገኙ እንዳሉ በአላማጣ ሆስፒታል የሚሰሩ ባለሙያዎች ለቪኦኤ ተናግሯል። 25 የሚሆኑ ቆስለው እንዳሉ፣ አንድ ደግሞ ጉዳቱ ከባድ በመሆኑ ለተሻለ ሕክምና ወደ መቀለ እንደተላከ ተነግሯል። በጉዳዩ አስመልክቶ በስልክ አስተያየት የጠየቅኩት ዳንኤል ሰለሞን የተባለ የከተማ ነዋሪ የራያ ማንነት የሚል ጥያቄ በመነሳቱ ነው ብሏል። የራያ ሕዝብ የራሱ ማንነት አለው በማለትም አክሏል።
የማንነት ጥያቄ ሲወጣ ለምን ይወጣል? የማንነት ጥያቄማ ራያ ነን እኛ፣ ራያ ነን፣ ትግሬ አይደለንም፣ አማራ አይደለንም፣ እኛ ራዮች ነን የሚል ነው። ከባድ የሚባል ነገር ነው። የሞቱ ሰዎች አሉ፣ ደግሞ የተጎዱ በዛ ልክ አሉ። ስለዚህ አሁን የራሳችን ማንነት ነው። እኛ ትግሬ ነኝ አማራ ነን አይደለም፣ የራያ ማንነት ነው የጠየቁት እነዚህ ወጣቶች።
ቋንቋችን የራሱ ለዛ ያለው ትግርኛ ነው ሲሉም ተናግሯል። ሌላው ስሙ ሊጠቀስ ያልፈለገ የከተማዋ ነዋሪ የክልሉ የጸጥታ ኃይሎች ከተማዋን ሊለቁ ይገባል፣ እንዲሁም ሰው የገደሉ አካላት ሊጠየቁ ይገባል ሲልም አንስቷል። ከአላማጣ ከተማ የትግራይ ክልል ምክር ቤት አባል የሆኑ ወይዘሮ ጃኑ ንጉሰ ህዝቡ የልማትና የመልካም አስተዳደር ጥያቄ እንጂ የማንነት ጥያቄ ህዝብ የለውም ብለዋል።
የራያ የምንነት ጥያቄ የሚባለው ነገር እንዴት ነው ብለህ በራስህ በጭንቅላት ብታስበው ምን ምህኛቱ አይታወቅም። ራያ ናችሁ፣ ፍትህ የላችሁም፣ አይሰጥም ያለነ ሰው የለም። ፍትህ ለራያ የሚባል ነው ግን መነሻው። ፍትህ ከሌለነ ተወድበን እንጠይቅ። ፍትሐችን ይሄን ጎድሏል እንበል። ፍትህ አለ ወይ? የለም፣ ይጎላል። ፍትህ ይጎለናል። እንደ ትግራይ በሙሉ እንደ ፌደራል በሙሉ ሁሉ የምደርሰው ይደርሰናል። ፍትህ ለጠቅላላ ይስፈን ነው የምለው። በቃ መስሪያ ቤት ቢሮ ይዘህ መንበራጠጥ፣ ሌላ መልእክት ማሳለፍ። ስራ አጥተናል። ዩኒቨርሲቲ ከኛ ይተከልነ ድልድላችን ተጀምሮ ቀርቷል፣ ይሰራ። አሁን መንግስትም እየመለሰ ነው፣ ግን ሆስፒታላችን ይስፋፋ። ከኛ አልታይንም። ልማት መጠየቅ ትክክለኛ ፍትሐው ነው። ግን ተቀራርቦ መጠየቅና ተቀራርቦ ተዋህዶ ህክልል መጥቶ ያሰማቸው ይችላል። አማራ ወንድሞቻችን ናቸው። እኔ ለራሴ ከአማራው ልጅ አለሁ። ለአማራ ኩፍ አስባለሁ እንዴ? አላስብም። የአማራ ህዝብ የኔ ነው። አብሮ የተታገለ አብሮ ደሙ ያፈሰሰ ሁሉ ነው ሰላም አውጥቷት። አሁን ግን የስልጣን መከፋፈል ከውስጣቸው የተዘረገው አለ። እኔ ግልጽ ነው የምናገር። አሁን ትናንትና የሞቱትን በጣም የማሳዝኑ ውሃ ሽጦ ተንከራትተው ያሳደጓቸው አሁን ያው ትናንትና ህይወታቸው አጥተዋል። ስለዚህ ህይወት ማጣት ተስፋ የለውም፣ ፍትህ የለውም።
ሌላው ያነጋገርኳቸው የራያ አላማጣ ተወካይ ነዋሪ አቶ ረዳ ይዝናቡ የልማትና የመልካም አስተዳደር ጥያቄ ለሚመለከታቸው የመንግስት አካላት እናቀርባለን፣ ግን በቶሎ አይፈታም ሲሉ ገልጸዋል።
የውሃ ችግር አለ፣ የፍትህ ችግር አለ። ሙሉ ለሙሉ እየቀረበ ነው። ታች ወርደ ግን ችግሩ ቶሎ አይፈታም።
በዛሬው ዕለት የከተማው ጸጥታ ሁኔታ መረጋጋት እንዳሳየ ተገልጿል። የትግራይ ክልል ህዝብና መንግስት ግንኙነት ቢሮ ባወጣው መግለጫ በትናንትናው ዕለት ባላማጣ ከተማ የተፈጠረው ችግር በማንነት ስም በሚንቀሳቀሱ አካላትና የጸጥታ ኃይሎች ጋር የተፈጠረ አለመግባባት ነው ብለዋል። በዚህም የሶስት ሰዎች ህይወት ጠፍቷል ብለዋል። የክልሉ መንግስትም በተፈጠረው ችግር የተሰማው ሀዘን ገልጾ ለተጎዱት ቤተሰብም መጽናናት ተመኝቷል። በጸጥታ ኃይሎችም ጉዳት እንደደረሰ በመግለጽ የህዝብ የማንነት ጥያቄ በማስመሰል ሌላ የፖለቲካ ጥቅም ለማግኘት የሚደረገው ሩጫ ተቀባይነት የለውም ብሏል። በመግለጫው የሆነ አካል በህጋዊና ሰላማዊ መንገድ ጥያቄውን ማቅረብ የሚያስችል ሁኔታዎች በተመቻቸበት ክልል ፍላጎትህ በኃይል ለመፈጸም የሚደረግ እንቅስቃሴም ተቀባይነት የለውም ሲል መግለጫው አመላክቷል። በተግባሩ በቀጥታውን በተዘዋዋሪ እጅ ላላቸው አካላት መንግስት በቀላሉ እንደማያልፈው አስጠንቅቋል። ለአሜሪካ ድምጽ ራዲዮም ሙልጌታ ጽብሃ መቀለም።
ሙልጌታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የአሜሪካ ድምጽ ለባለሙያዎቹ ስልጠና ሲሰጥ የአገር ውስጥ ጋዜጠኞችንም ቢያካትት ፍላጎታቸው መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ከአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻና ከአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸው ጋር በጽህፈት ቤታቸው ተቀብለው አነጋግረዋቸዋል። የአሜሪካ ድምጽ በኢትዮጵያና በጎረቤት ሀገሮች ለሚገኙ ዘጋቢዎች ሰሞኑን በአዲስ አበባ የሰጠው ስልጠና የተጠናቀቀው ባለፈው አርብ ነው። ውጣ ውረድ ባልተባለው የኢህአዴግ መንግስትና የአሜሪካ ድምጽ ላለፉት 27 ዓመታት ግንኙነት አንድ ጠቅላይ ሚኒስትር የጣቢያው ኃላፊዎች ተቀብሎ ሲያነጋግር የመጀመሪያው ነው ተብሏል። ከአቶ ንጉሴ መንገሻና ከወይዘሮ ትዝታ በላቸው ጋር ቃለ ምልልስ ያደረገው እስክንድር ፍሬው ተከታዩን ልኳል።
አሜሪካ ድምጽ ለባለሙያዎቹ ስልጠና ሲሰጥ የአገር ውስጥ ጋዜጠኞችንም ቢያካትት ፍላጎታቸው መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ የአሜሪካ ድምጽ የአፍሪካ ዳይሬክተር ንጉሴ መንገሻንና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን ዛሬ በጽህፈት ቤታቸው ተቀብለው አነጋግረዋል። የአሜሪካ ድምጽ በኢትዮጵያና በጎረቤት ሀገራት ለሚገኙ ዘጋቢዎቹ ሰሞኑን በአዲስ አበባ የሰጠው ስልጠና የተጠናቀቀው ባለፈው አርብ ነው። ውጣ ውረድ ባልተለየው የኢህአዴግ መንግስትና የአሜሪካ ድምጽ ያለፉት 27 ዓመታት ግንኙነት አንድ ጠቅላይ ሚኒስትር የጣቢያውን ኃላፊዎች ተቀብሎ ሲያነጋግር የመጀመሪያው ነው። አቶ ንጉሴ መንገሻንና ትዝታ በላቸውን ያነጋገረው እስክንድር ፍሬው ተከታዩን ልኳል። End of intro, now to the full story, text. አዲሱ የኢትዮጵያ ፖለቲካ የተለወጠው ሁኔታ ማሳያ እነሆ ዛሬም ከአራት ኪሎ ቤተ መንግስት የጠቅላይ ሚኒስትሩ የተለየ አካሄድ፣ የሚከተሉት ገንቢ መስመር ነጸብራቅ የሆኑ ክንውኖች በዚህ ቤተ መንግስት እየታዩ ቀጥለዋል። በእነዚህ ክንውኖች ውስጥ ታሪክ ይመዘዛል፣ ትናንት ከዛሬ ይነጻጸራል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት የአሜሪካ ድምጽ የአፍሪካ ዳይሬክተር ንጉሴ መንገሻንና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን በጽህፈት ቤታቸው ተቀብለው አነጋግረዋል። ውጣ ውረድ ያልተለየውን የአሜሪካ ድምጽና የኢህአዴግ መንግስት ያለፉት 27 ዓመታት ግንኙነት ተከትሎ የሆነው ብዙ ነው። ዛሬ የአሜሪካ ድምጽን የአፍሪካ ስርጭት በሙሉ በበላይነት የሚመራው ንጉሴ መንገሻ በሬዲዮ ስሙ ጌታሁን ታምራት የደርግ መንግስት በስልጣን ላይ የነበረበትን ጊዜ ጨምሮ ለ37 ዓመታት ወደ አገሩ መመለስ አልቻለም። የ1997ቱ ምርጫ ተከትሎ የኢህአዴግ መንግስት ከቅንጅት መሪዎች ጋር በይፋ ከከሰሳቸው አምስት የአሜሪካ ድምጽ ባልደረቦችም አንዱ ነው። የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውም ከነዚህ አምስት ተከሳሾች አንዷ ነበረች። ዛሬ ሁኔታው ተቀይሯል። በኢትዮጵያና በጎረቤት ሀገራት ለሚገኙ 27 የአሜሪካ ድምጽ ዘጋቢዎች ስልጠና ለመስጠትና ለሌሎች መሰል ተግባራት አዲስ አበባ የመጡት ሁለቱ የጣቢያው ኃላፊዎች ራሳቸውን 4 ኪሎ ቤተ መንግስት አግኝተውታል። የአሜሪካ ድምጽ የአፍሪካ ዳይሬክተር ንጉሴ መንገሻንና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን ከጠቅላይ ሚኒስትሩ ጋር በነበራቸው ቆይታ ዙሪያ አነጋግሬያቸዋለሁ። አቶ ንጉሴ ስሜቱን በማጋራት ይጀምራል።
እኔ መጀመሪያ ያልተበኩት ቀጠሮ ነው። እኔም ተስታም የጠቅላይ ሚኒስትሩ የስራ ሰሌዳ ጊዜ በጣም የተጨናነቀ ስለሚሆን ያድል ይገኛል ብለን አላሰብንም። አቲንክ እስክንድር አንተባረከው ግንኙነት መሰረት ከዛው ከጠቅላይ ሚኒስትሩ ቢሮ ጠቅላይ ሚኒስትሩ ሊያገኟችሁ ይፈልጋሉ አንተና ትዝታን የሚል መልክ ሲደርሰኝ ትናንትና በጣም ትልቅ ሰርፕራይዝ በደስታ ነው የተቀበልኩት። እና በዛ መንፈስ ነበር ይሄን ነው። እና ስንሄድም ደግሞ በዚህ በተጨናነቀ ስኬጁል ለእኛ ጊዜ መስጠቶ በጣም ከልብ ነው የምናመሰግነው ብያና እንትናልኩ። ከዛ እያይዘን ግን በኛ በኩል የገለጽ ነው እርስዎ የከፈቱት ፖሊሲ በመጀመሪያ ደረጃ የፖለቲካ ስፔሱ ፖለቲካ ምህዳሩ እንዲሰፋ፣ ከዛ ደግሞ ሚዲያ አውትሌትስ ነጻ ሚዲያ አውትሌትስ የሚዲያ አውታሮች እዚህ ሀገር እንዲገቡ እዚህም በነጻ እንዲንቀሳቀሱ በከፈቱት እና በተለሙት ፖሊሲ መሰረት የእኛም እዛ ተጠቃሚ ስለሆን ነው እዚህ የተገኘ ነው ብለን ጋዜጠኞች እናሰለጠን። ከዛም ደግሞ ሪፖርቲንግ ሴንተር ለመክፈት እንደምንፈልግ ወደፊት ደግሞ ከተቻለም ቪኦኤ 24/7 በሌሎች የአፍሪካ ከተሞች ውስጥ እንዳለ ሁሉ እዚህ እንዲቋቋም ያን አቀርብንላቸው። ይህ ሁሉ የማይቻልበት ምክንያት የለም።
7 ቀን በሳምንት 24 ሰዓት ማለት ነው የአሜሪካ ድምፅ ስርጭት እንዲኖር።
ለምሳሌ በአማርኛ፣ በአፋን ኦሮሞ፣ በትግርኛ እንደዚሁም በእንግሊዝኛ ነው። በካስፈለግም በሶማሌ መጨመር ይቻላል። እነዚህም ቋንቋዎች ሁሉ ማስተላለፍ ይቻላል ማለት ነው። ያን ነው። ከዛም በተረፈ ደግሞ ከዚህ በፊት አንተና መለስካቸው አንድ ሪፖርተር መቀሌ ነበር። አሁን ግን አስፍተን 10 ደርሰዋል። 4 ስልጠና ውስጥ ተጨማሪ ገና ክሬዲንሻላቸውን አላገኙም ብለን ነበር። እነሱ የማያገኙበት ምክንያት አይታይም። ሊያገኙ ይችላሉ ነው ያሉት። እና በዚህ መንፈስ በጣም ጥሩ ውይይት ነበር። ግን ትልቁ ነገር እዛ ላይ ደግሞ ለእኔ ለትዝታ ማይንሲ እሷም አሳውን ልትገልጽ ትችላለች በቢቢኤ ያላቸው ጥሩ አመለካከትና እናንተ በጣም በሰለጠነና በጋዜጠኝነት ሙያ በዳበረ እውቀት ላይ የተመሰረተ ፕሮግራም ስለምትሰሩ በጣም ጥቅም አለው ፕሮግራማችሁ። ስለዚህ እውቀታችሁንና ተሞክሯችሁን ለሀገር ውስጥ ጋዜጠኞችም አጋሩ ነው ያሉ። በዚህ መንፈስ ነው ትዝታ የምትጀምረው። ጋላስ ጀምራት እዚህ ላይ
ትዙ። እንግዲህ ይሄ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከአሜሪካ ድምጽ ጋር የተደረገ ከፍተኛው ግንኙነት ነው። ለቃለ ምልልስ ባይሆንም ከእናንተ ከኃላፊዎቹ ጋር ያንቺንም ስሜት አጋሪኝ። እንዳቶ ንጉሴ ሁሉ
አንድ ጠቅላይ ሚኒስትሩ ቢሮ ሄደን እንጎበኛለን ሲባል በጣም ከፍተኛ ደስታ ነው የተሰማኝ። ከደረስንም በኋላ ብዙ ነገር እንደጠበቅኩት ሆነ። ስለ ጠቅላይ ሚኒስትሩ ካሁን ቀደም የምንሰማቸው የምናያቸው፣ ስለ መልካም ባህሪያቸው፣ ስለ ቅን አሳቢነታቸው፣ ስለ ብልህነታቸው በተለያዩ ሚዲያዎች ይዘገብ ወይንም በቅርብ የሚያውቋቸው ይናገሩ ነበርና በውይይታቸው ይህንን ነው የተገነዘብኩት። ሌላው ነገር ለሚዲያ ለመገናኛ ብዙሃን ያላቸውን ቅን አመለካከት ነው የተገነዘብኩት። ያም አቶ ንጉሴ እንዳለው የአሜሪካ ድምጽ ራዲዮ እዚህ መተን ጋዜጠኞችን በተለያዩ የሙያ መስፈርቶች ስናሰለጥን ነበረ ስንል መጀመሪያ ያሉት ገና ሲያገኙን የእኛንም አሰልጥኑልና።
የዚህን ቃለ ምልልስ በነገ ዕለት እንቀጥላለን። ወደሚቀጥለው ዘገባችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ ባዋቀሩት አዲስ የካቢኔ አባላት ውስጥ የመከላከያ ሚኒስትር የሆኑት ወይዘሮ አይሻ አህመድ ኢትዮጵያ ውስጥ አንደኛና ሁለተኛ የሚባል ዜጋ የለም፣ ኢትዮጵያ ለሁሉም እኩል የሆነች ሀገር ናት ብለዋል። ይህ ደግሞ ለፖለቲካ ፍጆታ ብቻ መዋል እንደሌለበት ገልጸው ፖለቲከኛም ጤነኛም ሆነ በሽተኛ መሆን የሚቻለው ሀገር ስትኖር ነው ብለዋል። የምህንድስና ባለሙያዋ ወይዘሮ አይሻ መሐመድ ከጽዮን ግርማ ጋር ሰፋ ያለ ቃለ ምልልስ አድርገዋል። ከቃለ ምልልሱ ስለ መከላከያ ሚኒስቴርና ስለ መንግስት ባለስልጣናት የአደባባይ ንግግር ተጠይቀው የመለሱበትን ክፍል ይዘንላችኋል።
ትልቅ ኃላፊነት ነው ከፊቶ የሚጠብቁት። እንግዲህ ይሄ ለአጠቃላዩም ሕዝብ ግልጽ የሆነ ነገር ነው። የወሰን አካባቢ ግጭቶች በጣም የተበራከቱበት ጊዜ ነው። የመከላከያ ሰራዊትን ጣልቃ ገብነት የሚጠይቅበት ጊዜ ነው። እርስዎ ከአፋር ከአንዲት አካባቢ ነው የመጡት፣ ያንን ሕዝብ ወክለው የቆዩ ኖትና አሁን ደግሞ ወደ አጠቃላዩ የኢትዮጵያን ህዝብ በእኩል አይን መዳኘት፣ በእኩል አይን የማየት የማስተናገድ ከምንም ጊዜ በላይ ገለልተኝነትን የሚጠይቅ ቦታ ላይ ነው የሚቀመጡትና እንዴት ነው ይሄንን የመከላከያ ሚኒስተርነት ቦታውን ሊመሩት ያሰቡት?
እኔ ካደኩበትም ባህል አንጻር ሰው መጀመሪያ በሰውነቱ የሚከበርበት አካባቢ ነው ያለው። በማህበረሰብ በባህልም ደረጃ በባህላችን ሰው እንደ ሰው ነው መጀመሪያ የሚከበረው፣ የሚፈለገው ነገር የሚጠበቅለት በመሆኑ ብቻ በቂ የሆነበት አካባቢ ነው ያደግኩት። እውነትን ለመናገር ምናምን ማጋነን አይደለም። አሁን አንደኛ እኔ ቀጥታ ከነበርኩበት አካባቢ አይደለም አሁን ወደ መከላከያ ስራ እንትንነት የመጣሁት። አንድ ሁለት አመት ሁለት ሌሎች ተቋማትን ይመር የማንነት ጥያቄ ከምንም በላይ የሚነሳበት ተቋም ቢኖር እውነቱን ለመናገር ባህልና ቱሪዝም ሚኒስቴር ነው። ባህል ላይ ነው ማንነት፣ ቋንቋ፣ ባህል በስፋት ጥያቄዎች የሚነሱበት ቦታ ነው ያ ቦታ። ለምሳሌ ኢትዮጵያን በደንብ እንዳውቃት ኢትዮጵያ ውስጥ ምን አይነት ማንነት እንዳለ፣ ምን አይነት ማንነት መገንባት እንደሚፈልግ፣ ሰው ስለ ማንነት ምን እንደሚያስብ፣ ስለ ቋንቋ ምን አይነት ፊሊንግ እንዳለው ያወቅኩበት ቦታ ነው ያ ቦታ። እና እዚህ ሀገር ላይ በፌዴራል ደረጃ የሚቀመጥ ሰው ምን ማድረግ እንዳለበት፣ ምን ማድረግ እንደሌለበት አውቃለሁ። በዚህ በነበረችን ቆይታ ብዙ ነገር እንትን አግኝቻለሁ። ስለዚህ ይሄ ደግሞ ከምንም በላይ ገለልተኛ ሆኖ ነገሮችን ማየት የሚጠይቅ ቦታ እንደሆነም አውቃለሁ። ይህ ሲሆን ይዤው ከመጣሁበት ባህል አንጻር አሁን ያለውን ነባራዊ ሁኔታ ከመረዳት አንጻር ብዙ ችግር ይገጥመኛል ብዬ አላምንም። እንደዛም ሆኖ ግን አሁን እንደምዳልሹ በየቦታው የሚነሱ ነገሮች አሉ፣ ግጭቶች ይነሳሉ። የመከላከያ ሰራዊት ያንን ግጭት እንትን ማድረግ አለበት። እሱን ሁሉ እያየን ነው፣ መደረግ ያለበት ነው ትክክለኛ ነገር። ግን አንድ ሀገር እንዲኖረን አንዲት ኢትዮጵያ የጋራ ሀገራችን እንደሆነ የሁላችን መሰባሰቢያ ማንነታችን ኢትዮጵያዊነት ነው ለእኔ። እና ይህንን ኢትዮጵያዊነት ከሆነ መገንባት የምንፈልገው ሲጀመር ይሄ በህዝብ ውስጥ እንዲሰርጥ የማድረግ ስራ እንዲሰራ ትልቅ ተቋም ተቋቁሟል። ዛሬ ሰላም ሚኒስትር የሚባል ያ ማለት ውስጣዊ ሰላምን በትክክል ህዝቡ ውስጥ ለማስረጽ የተቋቋመ ተቋም ነው። ከሱ ያለፉ ነገሮች ካሉ ማስተካከያ ማድረግ የሚችሉ ተጠሪ ተቋማት ስሩ አሉ። ከዚህ ያለፈው ነው እንግዲህ ወደ መከላከያ ይመጣል የማምነው እና የሚመጣው። ስለዚህ መከላከያ ሚኒስቴር ከሰላም ሚኒስቴር ጋር ሆኖ በስሩ ካሉት እና ዳር ድንበርን እየጠበቀ ካለው የኢትዮጵያ ሰራዊት ጋር ሆኖ ይህንን ኢነርቲስ ኢንተርና ይሄ ውስጣዊ ሰላምን የማስፈን ስራ በዋናነት መስራት አለበት ይ ማለት። ስለዚህ ይሄን ስራ በአግባቡ የእኛ መንግስት መስራት ከቻለና ያ ተቋም የተዋጣለት ስራ የውስጣዊ ሰላምን የማስፈን ስራ መስራት ከቻለ ወደ እኛ የሚመጣው ነገር ብዙ አይሆንም። የሉዓላዊነት መጠበቅ ጉዳይና ሰላምና ይሄ ልማቱን የማደስ ስራ ብቻ የሆነ ስራችን ማለት ነው። ስለዚህ ይቺ ሀገር ብዬ ነው ማምነው ኢትዮጵያ ማለት የሁላችን ሀገር ናት። ለእኔም ላንቺም ለሌላውም ኢትዮጵያዊ እኩል የሆነች ሀገር ናት። እሱን መገንባት ከሆነ ዋናው አላማችን፣ እዛ ላይ ከተማመንን የአንዱ አንደኛ ደረጃ ዜጋ ሁለተኛ ደረጃ ያለ ዜጋ የለም። ሁላችንም አላማችን አንዲት ኢትዮጵያ መገንባት እስከሆነ ድረስ አላማችን መጀመሪያ አንድ መሆን አለበት ነው። ስለዚህ ያችን አላማ ማሳካት የሚችልና ያንን መምራት የሚችል መንግስትኛ ደግሞ መሆን ከቻልን ብዙ እንቅፋት ይገጥመናል እያላለ ነገር ግን እዚህም እዛም የሚነሱ ነገሮች ህዝብን በማስተማር የውስጥ ሰላምን በማምጣት እዚህ ደረጃው ያለው የመንግስት አመራር ስራውን መስራት አለበት ብዬ ነው ማለት። ይሄ ለፖለቲካ ፍጆታ ሳንጠቀምበት ይቺ ሀገር ስትኖር ነው ፖለቲከኛም ጤነኛም በሽተኛ መሆን የሚቻለው። እና ይህን እናድርግ ብሎ የሚሰራ መንግስትና አደረጃጀት እዚህ ደረጃው ያስፈልገናል ብዬ ነው ማለት።
እንግዲህ
ስለዚህ የህዝብን ጥያቄ በአግባቡ መመለስ ይሄ የሀገር ግንባታውን ስራ ሁላችንም በእኩል ምራት መቻል አለብን ብዬ ነው ማለት። እና መከላከያ ሚኒስቴር ላይ ያለው ሰው ብዙ የሚቸገር የሚሆን አይመስለኝም። ሌሎች በርካታ ውስጣዊ ሰላም ላይ የሚሆኑ አካላት የሚፈጥሩ ከሆነ እንትኑ ያቀልለታል ብዬ አስባለሁ።
እስቲ
እኔ በኩል ግን በሱ አይነት ችግር ይገጥመኛል ብዬ አላምንም።
እስቲ እንግዲህ እየተከታተልን መቼም ወደ ስልጣኑ ወደ ስራ ሲገቡ ብዙ ጊዜ የመንግስት ባለስልጣናት ይጠፉብናል። ምናልባት እየተከታተልን የት ደረሱ ብለን ስንጠይቅ ፈቃደኛ ሆነው ከመጡ እኛም ተከትለን የምንጠይቆት የሚሆኑ ብዙ ነገሮች ይኖራሉ። ግን እንደው ለማጠቃለያ የግሎትን አስተያየት ካሎት ልምድ፣ የሁለት ሴት ልጆችና የአንድ ወንድ ልጅ እናት ኖት፣ ከቤተሰብ አስተዳዳሪነቶ ከዚህ አንጻር ወደ የግል አስተያየቶትንም ጭምር ልጠይቅ እና እንደዚህ አይነት ስሜቶች የሚፈጠሩት ገለልተኝነት ወይም ደግሞ ማዳላት፣ ወደ አንድ ብሔር የበላይነት የሚሉ ስሜቶች መፈጠሪያቸው አንደኛው ምክንያት ከተግባር ከሚደረጉ ድርጊቶች በተጨማሪ የመንግስት ባለስልጣናት የሚይዟቸው አቋሞች፣ የሚሰጧቸው አስተያየቶች ሰዎችን የደህንነት ስሜት እንዳይሰማቸው፣ የመገለል ስሜት እንዲሰማቸው፣ የብሔርና የዘር ቆጠራ ውስጥ እንዲገቡ ያደርጋልና የመንግስት ባለስልጣናት በመንግስት ስራ ውስጥ ሲሆኑ ሊያንጸባርቋቸው የሚገባቸው ሐሳቦች ምን አይነት መሆን አለባቸው ይላሉ? በተለይ አሁን ማህበራዊ ሚዲያ ስላለ በእንደዚህ ያሉ የማህበራዊ ገጾቻቸው አቋማቸውን በምን አይነት ቋንቋ በምን አይነት ሐሳብ ነው መግለጽ ያለባቸው ብለው ያስባሉ?
እንግዲህ የመንግስት አመራር ላይ ያሉ ሰዎች በየትኛውም ደረጃ ላይ ይሁኑ ገለልተኛ መሆን አለባቸው። መሪዎች መሆናቸው ማወቅ አለባቸው። መሪዎች ሲሆኑ የነሱ ዘር ሆነው ሌላ ዘር ሆነው የነሱ ልጅ በነሱ ይመራ መሆን መቀበል መቻል አለባቸው። እኔ አፋር ሲሆን አፋሮችን ሌላውም ዘር ለኔ አንድ ነው ብዬ ነው ማለት ያለብኝ መጀመሪያ። ስለዚህ የምሰጣቸውን ማስተያየቶች ለመላው ኢትዮጵያ ሕዝብ ብዬ ነው መስጠት ያለብኝ እንጂ አንዱን የሚያገል ለአንዱ የሚያደላ መሆን የለበትም ለመናገር። ምክንያቱም የኔ ንግግር ወይ ደግሞ የኔ የምናገረው ነገር የመንግስት አቋም ነው። ምክንያቱም የመንግስትን ቦታ ነው እየመራ ያለሁት፣ መንግስት የሰጠኝን ኃላፊነት ነው የምመራው። እዛ ጋር የምናገረው የመንግስትን አቋም እያንጸባረኩ እንደሆነ ነው የሚወሰደው። ስለዚህ በጥንቃቄ ማንንም ያላገለለ መሆን አለበት። ሰዎች ነን፣ ልንሳሳት እንችላለን። በተቻለ መጠን ግን ጥንቃቄ ማድረግ እንዳለብን አምናለሁ። ይህ ሲሆን ግን ለሚዲያ ፍጆታ ሊሆን አይገባም። ጥንቃቄው በተግባርም ጭምር መገለጽ አለበት የሚለው አቋም ያለኝ ይሄ። በዛ መልክ እስከምንሄድበት ከሆነ የምናደላለት እና የምንጎዳው አካል ይኖራል እያላምን፣ የኢትዮጵያ ሕዝብ ደግሞ በጣም ስልጡን በጣም የሚከታተል ነገሮችን ተረጋግቶ የሚያይ ሕዝብ ነው፣ ይፈርዳል። ስለዚህ ነገ እንደሚፈርድ መታወቅ አለበት። ህዝቡ ከዚህ የተሰወረ ምንም ነገር እንደሌለ ደግሞ መታወቅ አለበት እና ጥንቃቄ የተሞላበት በጥበብ የሚመራ መንግስት መሆን አለብን ብዬ አምናለሁ። ሰዎችም እንደ ግለሰብ የምናንጸባርቃቸውን ድረስ የግለሰብ እንትናችን አለመሆናቸው መታወቅ አለበት። እኔ እዚህ ጋር ያለሁት መንግስትን ወክዬ ነው እና እኔም ማስጸባርቃቸው ማንኛቸውም አቋሞች የመንግስት አቋም ተብለው ኢሚዲየትሊ ወዲያው ወደ ህዝብ የሚገቡ መሆናቸውን ሳልዘነጋ በተቻለ መጠን መሪህን መሰረት ያደረጉ አስተያየቶች ነው መሰጠት ያለበት። ስህተትም ካለ ስህተት ሰርቻለሁ መናዘዝ ነው ያለብን እንጂ ከህዝብ የሚደብቀው ነገር ስለሌለ ማለት ነው። ህዝብ ውስጥ ነው የምንኖረው። ህዝብ ያየናል፣ ይከታተለናል። ዘመኑ እንዳልሽው በጣም የቴክኖሎጂ ዘመን ነው። ገና እኛ ይፋ ያላደረግነው ኢንፎርሜሽን ወደ ውጭ የሚወጣበት ዘመን ነው። ስለዚህ ጥንቃቄ በተሞላበት ለማንም ያላድ የማያዳላ መርህንና መርህን ማዕከል ያደረገ መሆን አለበት። በዛ መልኩ የሚሄድ አመራር መሆን አለብን ነው ማመውና ኃላፊነት ባለበት መንገድ ነው አቋሞቻችን ማንጸባረቅ አለብን።
በጣም አመሰግናለሁ ኢንጂነር አይሻ መሐመድ፣ የመከላከያ ሚኒስትር። በአሜሪካ ድምጽ አድማጮች ስም ለሰጡን ማብራሪያ በጣም እናመሰግናለን። መልካም የስራ ዘመን ይሁንልዎት። እንዳልኩት እንግዲህ ከተወሰነ ጊዜ በኋላ ምን ይመስላል፣ ቦታው ከባድ ነው ቀላል ነው የሚለውን መልሰን እንጠይቆታለን። ለዛሬ እናመሰግናለን።
አድማጮች የቃለ ምልልሱን ሙሉ ክፍል ከዌብሳይታችን ላይ መከታተል ትችላላችሁ። አሁን ሙዚቃን ጋብዛችሁ
ልቤ ማላ ብቻን ተንብሎ ማላ በቃው ተዋላ ራሱን ብዙ አታለላ ልዳንተና አምጪ ያለ ስንቱ ያለ መች ይፈልጋል መች መች ሌላ ይሸሻል እንዳለ ቦታ ከኔ ናልኝ ጎኔ ነፍሴን ደሳላ ደስ ደስ እንዳትለቃት ልቤ ማላ ብቻን ተንብሎ ማላ በቃው ተዋላ ራሱን ብዙ አታለላ።
እንግዲህ የዛሬው ፕሮግራማችንን በዚህ በጀመርነው ሙዚቃ እናጠናቀቃለን።
ፕሮግራማችንን ለመከታተል በተጨማሪ በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል እያበረው ነበር። ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አራጋውና
ጽዮን ግርማ ነበርን። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት።
በነገው ጉዞ እንገናኝ።
እሱን ደግሞ ከማንም ከምንም በላይ ሳፈቅሮ በግልጽ የሚታይ ለሰው በአደባባይ ወድጄዋለሁ።
ቱንን ራዲዮ ነሰጋለ አሜሪካት